The Voice of America.
ኢህአደግ ደርግን አስወግዶ አዲስ አበባን ተቆጣጠረበት ወደ ስልጣኑ የሚዘለቀበት ግንቦት 2027ኛ ዓመት ዛሬ እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ ለሱን አስመልክተው ያስተላለፉት መልእክትም ባለፉት 26 ዓመታት ከተላለፉት ወጣ ያለ ነው ይላል እስክንድር ፍሬው ከአዲስ አበባ ያዘው ዘገባ።
ለገዢው ፓርቲ ኢህአደግና መንግስት ይህ በዓል ቁጥር ብቻ አይደለም። ይልቁን ባለፉት ዓመታት ተገኙ የተባሉ ድሎች የሚዘረዘሩበት የሚወደሱበት መሆኑ በቀደሙት አከባበሮች ታይቷል። የዘንድሮው በዓል የሚከበረው ባለፉት 27 ዓመታት ስኬታማ ተብለው ከተወደሱ የገዢው ፓርቲ ቅኝቶች የተወሰኑት መቀየር በጀመሩ ማግስት ነው። ባለፉት 27 ዓመታት ከኢትዮጵያዊ ማንነት ይልቅ የብሔረሰባዊ ማንነት ጎልቶ መሰበኩ እውነታ የበርካታ ምሁራን እምነት ነው። ይህ ደግሞ በኢትዮጵያዊ ማንነትና በኢትዮጵያ አንድነት ላይ ተጽዕኖ እስኪያሳርፍ ድረስ መለጠጡን እነዚህ ምሁራን ይናገራሉ። ከቅርብ ጊዜ ወዲህ በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከብሔረሰባዊ ማንነት ይልቅ ኢትዮጵያዊነት ይበልጥ እየተቀነቀነ ነው። ዶክተር አብይ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ከፈጸሙ በኋላ ያደረጉት የመጀመሪያ ንግግር የዚህ መንደርደሪያ ሆኖ ሊጠቀስ እንደሚችል የምሁራኑ እምነት ነው። ንግግሩን የተነተኑት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ይሄንኑ ነበር ያንጸባረቁት።
ጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዲግም እንደዚህ በግምገማው ያወጣው የዚህ የብሔር ማንነትና የሀገራዊ ማንነት ሚዛን በጥጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበር። እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያየ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል የተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ በዚህ ብቻ በኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጽ አይደለም። ኢትዮጵያዊነትን ኢትዮጵያውያኖችን እንደ ሰንሰለታቸው የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው።
የዘንድሮው የግንቦት 20 በዓል አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። በሸራተን ሆቴል በሚካሄደው የማጠቃለያ በዓል ላይ ስለመገኘታቸው ንግግርም ስለማድረጋቸው ማረጋገጫ አልተገኘም። በማጠቃለያው በዓል የሚገኙ ንግግርም የሚያደርጉ ከሆነ ግን ከጀምሩ ያሳዩትን አገላለጽ የተከተለና የተለወጠውን የሀገሪቱ ሁኔታ የሚያንጸባርቅ እንደሚሆን ተስፋቸውን የገለጹ ተንታኞችም አሉ። የአዲስ አበባ ዩኒቨርሲቲ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ይህንኑ ነው ያንጸባረቁት።
እንግዲህ መጀመሪያ በጣም ዶክተር አብይን እንደ ሌሎቹ መሪዎች አናቃቸው። በመንግስት ስራ ላይ ረጅም ጊዜ ቢቆዩ ማለት ነው። አቶ ለማ መገርሳ ንግግር የታወቀ ነው፣ የሌሎች የታወቀ ነው። እና ድንገት ይህን እንግዲህ የፖለቲካ መዝገበ ቃላቱን ቀየሩት። ያ መቼም በኢትዮጵያ ታሪክ ውስጥ የማይረሳ ትልቅ ክስተት ነው እና ቀንም ነበር። አሁንም እንግዲህ መቼም ተመልሰው ይሄ ወደ ተለመደው የፓርቲ ንግግር ወይንም ደግሞ ያለፈውን ተረክ ይገባሉ ብዬ አላስብም። ግንቦት 20ን እንግዲህ የምጠብቀው በእሳቸው አንድ እንግዲህ ታሪክ ክስተት ነው፣ የግድ ይዘከራል። መዘከረው ይሄ ስርዓት እስካለም ደግሞ መዘከሩ አይቀርም። በሚዘከርበት ጊዜ ግን ያሱ የተለመደው እየተቀነቀነ ሳይሆን ምናልባትም እስካሁን ካለው ሂደታችን በምን ተምረን ወደፊት ልንደርስበት የምንችለው ትል ይህን በሚያሳይ በኩል ንግግር ያደርጋሉ ብዬ ነው የምጠብቀው እንጂ ያለፈውን አይነት ግንቦት 20 ሁሉም ነገር የቀየረልን ሁሉም ነገር የተሳካልን ይሄን ሁሉ ያለውን ልማት ምን ቅጥርስ የሚለውን ያመጡ ነው ብሎ እንደማይሄድ አውቃለሁ፣ እንደው ገምታለሁ። ግንቦት 20 ስንል ግን ዞሮ ዞሮ አንዳንዴ መረሳት የሌለበት ምንድነው ቢያንስ እንደው ተወሰነች አመታት ትንሽ ደርግ የከለከለውን የዲሞክራሲ ብልጭታ ትንሽ ፈንጥቆ ነበር እና መሰረተ ልማት በእርግጥ ጦርነት ላይ ያልነበረ ሀገር መሰረተ ልማት የግድ ማስፋፋት አለበት። መንገዱም መብራቱም ምኑም ምኑም የሚባል ጥሩ ካለፈው የተሻለ ነገር መጥቷል። ግን ትልቁ መሰረት ማሳ የሰው መሰረት ለማለት ሰውን ማሰረት ሰውን መገንባት ሰውን ማለት ይቀድማልና አሁንም እንግዲህ ጠቅላይ ሚኒስትሩ ይሄን ያክል መንገድ ተሰርቶ ይሄን ያክል መብራት ኃይል ተዘረግቶ ይሄን ያክል ወደ ውጭ ልከን ምንም ሳይሆን እንደው ካለፈው 27 አመት ጉዞ ሰውን ከመፍጠር ኢትዮጵያ የሆነ ዜጋን ከመፍጠር በኢትዮጵያ ላይ ደግሞ የሚኮራ ዜጋ ከማነጽ በኢትዮጵያ ላይ የሚኮራ ዜጋ ከማነጽ አኳያ ምን ተሰርቷል ብሎ ያንን ህሊናቸውም ገምግሞት እዛ ላይ የተመሰረተ ንግግር ቢያደርጉ። ምክንያቱም እስካሁን ድረስ ኢትዮጵያ ለሁሉም አለመሆኑ የተወሰኑ ደግሞ እንደው አንድን ብሔርም አንድን ስርዓትም መንግስትንም ታከው ይበለጽጉባት ሌላው ደግሞ በየአገሩ ስደት እየሄደ የውቅያኖስና የባህር ራስ ይሆንባት ዜጋው ማይተማመንባት ዜጋው የሚያፍርባት ዜጋው ማይኮራባት ዝም ብላ ዜጋ አልባ አገር የሚኖረው ኢትዮጵያ ውስጥ ያለው አይኮራባት በስደት ያለው አይተማመንባት ሌላውም በኢኮኖሚው ዝም በፖለቲካው ጥሏት የሚሄድ አገር ስላለች ይሄንን አገር እንዴት አድርገን ወደ ባለቤት ያላት የኔና የምትባል ኢትዮጵያ እንዴት ትፈጠር ብለው በዚያ መስመርና በዚያ አስተሳሰብ ህዝቡንም አድሬስ ያደርጉት ይመረጣል። ያ ይህ ፍላጎት ነው።
የዘንድሮው የግንቦት ሃያ በዓል የሚከበረው ታዋቂ የፖለቲካ መሪዎችንና ጋዜጠኞችን ጨምሮ በሺዎች የሚቆጠሩ እስረኞች በአንድ ጊዜ በተፈቱበት እየተፈቱ ባለበትም ወቅት ነው። ካለፈው 23/2010 ጀምሮ ለ17 ቀናት የተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የዚህ መነሻ ነበር። ባለፈው መጋቢት መጨረሻ ወደ ስልጣን የመጡት ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንኑ ቀጥለውበታል። እነዚህ በሺዎች የሚቆጠሩ ታሳሪዎች በአንድ ጊዜ እንዲፈቱ በተለይ በአማራና በኦሮሚያ ክልሎች የተካሄዱ የተቃውሞ እንቅስቃሴዎች ግፊት ማድረጋቸውን አቶ አበባው ይናገራሉ። እናም የእስረኞቹ መፈታት የግንቦት ሃያ በዓል ሳይሆን በተለይም በሁለቱ ክልሎች በርካቶች መስዋዕትነት የከፈሉበት የተቃውሞ እንቅስቃሴ ውጤት መሆኑን ያስረዳሉ። ኢትዮጵያዊ ማንነትን ከማጉላት አንጻር ካለፉት አመታት የተለየ አካሄድ መከተል የጀመረው መንግስት ከዚህ ከዲሞክራሲና ከሰብአዊ መብት አንጻርም የተለወጠ መንገድ እየተከተለ ይሆን? ታፋሪዎቹን የፈታውስ ከዲሞክራሲና ከሰብአዊ መብት አንጻር ባለፉት 27 አመታት የሄደበት መንገድ የተሳሳተ ነው ብሎ ከማመን ጭምር ይሆን? አፋባባ ይመለሳሉ።
ኢህአዴግም እንግዲህ ከማቀው ትልቁ ችግሩ አንድን ችግር ከምንጩ ማድረግ አይችልም። ያ ሁላ ሰው የታሰረው መብቱ ስለተነፈገ ነው። ያ ሁላ ሰው የታሰረው በየምክንያቱ የፖለቲካ ጥያቄ ስላነሳ ነው እንጂ ወንጀል ሰርቶ አይደለም። እየተፈቱ ያሉትም ደግሞ ወንጀለኞች አይደሉም። በአብዛኛው ያለ በተገቢ ፍትህ በሌለበት መንገድ በሰበብ አስባቡ መብታቸውን መጠየቅ፣ የፖለቲካ ጥያቄ ማቅረብ እንደ ወንጀል ተቆጥሮባቸው ወደ ታች እንዲወርዱ ሰዎች ናቸው ሲፈቱ የነበረው። ለዚህ ምንድን ነው ይሄን ያክል ያስጠበቀ ይሄን ያክል ጊዜ የወሰደ ከተባለ ደግሞ ኢህአዴግ ሁልጊዜም ራሱን ወደኋላ አይገመግምም። ዲሞክራሲን አስፍኛለሁ ወይ? ዲሞክራሲን ገንብቻለሁ ወይ? መልካም አስተዳደርን ገንብቻለሁ? ዜጎች የራሳቸውን መብት የሚጠይቁበትን ተቋማትን ምንን በደንብ አድርጌ መስርቻለሁ ወይ? የለም፣ ይሄን አይደለም። ሁልጊዜም ማለፊያን ያደርገው የነበረ ግጭት ተፈጠረ፣ እሰረው። አንድ ጥያቄ ተነሳ፣ እሰረው። ይሄ ደግሞ እየቆየ ምን ላይ መጣ? ህዝቡ ገነፈለ። ጎንደር እንደዛ ነው የተደረገው። በኦሮሚያ አካባቢዎች በተለየ ኦሮሚያ ለዘመናት የተጠራቀመ ብሶት ነበር። ልክ በእውነት ስም የማይታሰር የለም። የሽብር አዋጁ ከመውጣቱ በፊትም ማለት ነው። ኦነግ ሽብርተኛ ተብሎ በፓርላማ መፈረጅ በፊት ሁሉ ኦነግ እየተባለ በየእስር ቤቱ የተከተተው እንግዲህ ገና እስካሁንም ያልተለቀቀ ብዙ አለ። ህይወቱ በዛ ያለፈ ብዙ አለ። ብዙ ሰው ተገድሏል። እና ጠቅላይ ሚኒስትር መለስ አንድ ወቅት ለህዝብ ስብሰባ ላይ አንድ ነገር ብሎ ነበር፣ ዲሞክራሲያችን ካልሰራ ህዝቡ ይገነፍላል። ያ ነው የሆነው። እሳቸውን ለማድነቅ ሳይሆን በየጊዜው ዲሞክራሲ ይገነባል ወይ ነገ የተሻለ ይሆናል እያለ ህዝቡ ይጠብቃል። ግን ነገሮች እየባሱ እየጠበቁ እንደገና ጭቆናው እየባሰ የሀብት ክፍፍሉ አንዱ ከአንዱ እየነጠቀ የባሰ ነገር ሲመጣ ህዝቡ ነው የገነፈለው። ስለዚህ ያ የህዝብ መገንፈል አይ እርምጃዎችን እናለስልስ የፖለቲካ ስረኞችን እኮ ኢህአዴግ ከመፍታቱ በፊት ማን ነው የፖለቲካ ስረኞች ይፈቱ ብሎ ስም ጠቅሶ ፎቶግራፍ ይዞ የተነሳው? የጎንደር ሰላማዊ ሰልፍ እንደዛው ነበር። ወገኖቻችን ይፈቱ ኦሮሞዎች ይጀምሩ። በእያንዳንዱ የኦሮሚያ አካባቢ የተደረጉ ሰልፎች እነ በቀለ ገርባ ሌሎችንም እነ መረራ ሌሎችንም እነዚህ ምንም ወንጀል ፍጻት የሌለባቸው በፖለቲካ አመለካከታቸው ብቻ የታሰሩ ሰዎች ናቸው። ስለዚህ ህዝቡ ጥያቄውን ፍጥጥ አድርጎ ነው ያወጣው። እንደማይመለስ ደግሞ አሳየ። እንደ ድሮው አይ አንድ ሰልፍ ተደረገ ተበተነ የሚታሰረው ታሰረ መመለስ አልሆነም። ህዝቡ ቆረጠ፣ ተነሳ፣ ገነፈለ። ብዙ ነገሮችን ፓርቲው እንዲያደርግ አስገደደው። ፓርቲው ያን ሲያደርግ እንደው አሁን ለጂያዊ የችግር ፖለቲካ ማስተጋሻ ብሎ ስለሆነ ነበር። ግን ነገሮቹ አሁንም ምንድነው ጠቅላይ ሚኒስትሩ በረቱ ማስበሽ እንደው ምናልባትም ደግሞ ገና
አዲሱ ጠቅላይ ሚኒስትር
እና አዲሱ ጠቅላይ ሚኒስትር እነዚህ ነገሮች በርትተው እንደው የስራ አስፈጻሚ ኮሚቴው ከተጓዘው የበለጠ መጓዝ መቻላቸው ህዝቡም ደግሞ እንደው ተስፋ እንዲጥልባቸው ትልቅ ምክንያት ሆኗል። የክልል ምክር ቤቶችን ጠንክረዋል። በተለይ ከፍተኛ ሰው በፖለቲካ ምክንያት የታሰረባቸው ሁለቱ ክልሎች ናቸው።
የኦሮሚያ እና የአማራ ክልሎች ማለት ነው።
እነዚህ ሁለቱ ክልሎች በራሳቸው ምክር ቤት መክረው ወስነው ሁለቱም ድርጅቶችም ማለት ነው ኦህዴድ እና ባዴን እነሱም ጠንከር ያለ አቋም ወስደው በየክልላቸው የታሰሩትን ፖለቲካ እስረኞች አንዳንዶቹ እኮ ራሳቸው ያሰሯቸው ናቸው። ራሳቸው ያሰሯቸው ሲባል ግን አሁን
ሌሎች ያሰሯቸው ነው።
ግን ግፊቱ ከፌዴራል መንግስቱም ሁለተኛ ደግሞ ቀድሞ ከነበሩት የድርጅቶቹ አመራሮች ምክንያት የታሰሩ በየክልሉ ስለነበሩ እነዚህ ከኢህአዴግም በኋላ ከዛ ስብሰባም በኋላ ምክር ቤቶቹም ድርጅቶቹም ጠንካራ ውሳኔ ወስደዋል በመፍታት ረገድ እና የጠቅላይ ሚኒስትሩም ደግሞ ይሄ ሲታከልበትና አሁንም ያሉትን ወደፊት መፍታት ከቻለ ትልቅ የፖለቲካ እርምጃ ነው።
አፋባው እንደሚያምኑት ከኢትዮጵያዊ ማንነት፣ ከዲሞክራሲ፣ ከሰብአዊ መብትና ከመሳሰሉት ጉዳዮች አንጻር ወደ ኋላ ሊመለስ የማይችል ውጤት በህዝብ ትግል ተገኝቷል። የዘንድሮ የግንቦት ሃያ በዓል የሚከበረውም እነዚህ እውነታዎች ወደ ኋላ ሊመለሱ ከማይችሉበት ደረጃ በደረሱበት ማግስት ነው ባይ ናቸው።
አገሪቱ እንግዲህ ያለፈችበት መንገድ እዚህ ሁላችንም ያቆስለን በተለይ ለኛ ያን ለሀገር በሙያም በፖለቲካም በምንም ልናደርገው የምንችለውን አስተዋጽኦ የተነፈግንበት ለሀገራችን ሰራን ያናልበት ግን አርባዎች ላይ የደረስን ወጣቶች እጅግ ምንቆጭበት ነው። ምናልባት የፖለቲካ መድረኩ መልካም አስተዳደሩ ምኑ የተመቻቸ ቢሆን ኖሮ እቺ ሀገር ወደ የት በደረሰች ነበር። እና አሁን ወደ አለፈው እንመለሳለን የሚል ግምት የለኝም። አንደኛ ብዙ ፋንዳመንታል የሆኑ ለውጦች ስላየን ነው።
መሰረታዊ ለውጦች
ያን አንደኛው መሰረታዊ ለውጥ ምንድን ነው? ቢያንስ ኢህአዴግ ውስጥ ይሄ በማዕከላዊነት የመወሰኑ ነገር እየቀረ ነው። ግለሰብ የሚያደርገውን አስተዋጽኦ እያደረገ ነው። ፓርቲው በአብዛኛው ሲመራ የነበረው እንግዲህ አንድ ጠቅላይ ሚኒስትር ቢያቀርብም ወይም አንድ ሊቀመንበር ቢኖረው ያ ሊቀመንበር ጠቅላይ ሚኒስትር ቢሆንም ምንድን ነው የሚያደርገው የነበረ ድርጅቱ እርስ በርስ እዛው ነው የሚመጠመጠው።
በጋራ አመራር መርህ ነገር የሚሄደው
ያ ነገር እየቀረ ይመስለኛል። አንድም መሪ እኮ መጀመሪያ ላይ የመምራት ኃላፊነቱን ተሰጥቶታል አይደል እንዴ? ለመውቀስም ለመገሰጽም ለማነጽም እስቲ ሂድ ብሎ መተው ያስፈልጋል። እና ያ ነገር በኢህአዴግ በኩል ለውጥ ያለ ይመስለኛል። እና ወደ ኋላም ተመልሶ የለም ይሄ በድርጅት ነው ምናምነው ውሳኔያችንም በማዕከላዊ ደረጃ የሚወሰን ነው የሚለው ነገር እሱ ስለማይኖር እንግዲህ መሪ ሲባል ብዙ ነገር አለው እና ያንን ይዞ ወደፊት የሚጓዝ አዲስ መሪ ስላለ ምናልባት አዲስ መንገድ አዲስ ደግሞ የፖለቲካና የፖሊሲ እድገትም እርምጃዎች የምናይበት ይሆናል ብዬ አስባለሁ። በተለይ በፖለቲካው አዲስ ዘመን ይመጣልናል ብዬ አስባለሁ። ሁለተኛ ደግሞ የማይደገምበት ምክንያት ህዝቡ በምንም አይነት ወደኋላ ሊል ህዝብ አይደለም። የብሔረተኝነት ነገሮች ጠንክረዋል። ለምሳሌ ኦሮሚያ ያለፈውን እንደው አይነት አስተዳደር ያለፈውን አይነት የፖለቲካ ስርዓት ላስን ቢባል ህዝቡ ማይቀበልበት ደረጃ ላይ ደርሷል። በአማራ ክልልም እንደዚሁ በጣም የተነከረ የብሔረሰብ ምስልት ያለው ይሄ ባለበት ነገር ዝም ብሎ የሰጡትን የሚቀበል ወይንም ደግሞ የጫኑትን አሜን ብሎ የሚሸከም ህዝብ በአብዛኛው ኢትዮጵያ ያለው በተለይ ሁለቱም ክልሎች ወደ ደቡብም ደግሞ ለብሄድ ተመሳሳይ ነው። ያ በመሆኑ አንደኛ ከአመራሩ አኳያ ከአለው የፖለቲካ መሪ እና ወትሮ ከነበረው የድርጅት ሰማይ አሰጣጥ የወጣ ጉዞ በመኖሩ፣ ሁለተኛ ደግሞ ህዝቡ አሁን በምንም ታምር ወደ ኋላ ማይሉና ለመውጡ የትም ድረስ ቢሆን እንደሚከተለው ለከፍላለሁ የህዝብ ነው ያለው። ያለፈውም ነው ለዚህ ያበቃው። አንደኛ ቁጭቱ ነው፣ ሁለተኛ የጫናው ነው፣ የፖለቲካ ጫናው ነው። ምክንያቱም ይሄ ህዝብ አንድ አስተሳሰብ ላይ የመጣ ይመስለኛል። እንግዲህ ለአለፉት 27 አመታት ምን አድርጓል? የተባለው ሁሉ አድርጓል። አገር ተወረረ፣ ሄደ፣ ሞተ። ከቤቱን ምንም እየተባለ በየክልሉ ለልማት ያዋጣል ወዶም ይሁን በግድ። አይ አባይ ሊገደብ ነው፣ አሁን ደግሞ ሌላ ዙር መዋጮ አለ። ይሄው አይ አንድ ወር ደሞዝ አይበቃምና አሁን ደግሞ ሁለተኛ አድርጉት። እሺ ወታደሩ፣ መምህሩ፣ ገበሬው ሁሉ ግን ይሄን ሁሉ ለሀገሩ የሚገባውን ግዴታ እየተወጣ ሁሉ ግዜም ሀገር ሲባል እንትን ይላል። ሀገር ሲገነባ ያላየ ሀገሪቱ ወደ ኋላ ስትሄድ መብቱ ሲጨፈለቅ ምን ሲያየ ነውና የሚታገስ ህዝብ አይመስለኝም። በዛም ምክንያት እንደው ወደ ኋላ ጎትታለሁ የሚል የፖለቲካ ኃይልና እንደው መሪ እንኳን ቢመጣ ግብግቡ የሚችለው አይመስለኝም። ሌላ የፖለቲካ ቁርቅስ ውስጥ ይገባል እንጂ
ከዚሁ በግንቦት 20 በዓልና ባለፉት 27 አመታት ግምገማ ላይ ከመንግስታዊ ሐሳብ አመንጭ ተቋማት ቲንክ ታንክ ምሁራንን ለማነጋገር ስሞክር ቆይቻለሁ። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ደግሞ እስክንድርን እያመሰገንን እዚያውና ቆየውና የዘንድሮ በዓል ግንቦት 20 መሆኑ ነው። ገዢው ፓርቲ ባለፉት አመታት የተከተለው አካሄድ በህዝብ ትግል መለወጥ በጀመረ ማግስት የሚከበር ነው ብለዋል ቪኦኤ ያነጋገራቸው ምሁራን። እስክንድር ፍሬው ነው ያነጋገራቸው።
የግንቦት 27ኛ ዓመት በዓል የተከበረው ኢትዮጵያ ካለፉት 27 ዓመታት በተለየ የፖለቲካ ምዕራፍ ውስጥ በምትገኝበት ወቅት ነው። ለሁለት ዓመታት የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ መንግስት የተለያዩ እርምጃዎችን ወስዷል። ጉዳያቸው በፍርድ ቤት ሲታይ ከነበረው ታሳሪዎች የሞት ፍርድ እስከተፈረደባቸው ድረስ በሺዎች የሚቆጠሩ ሰዎች እየተፈቱ ነው። ሰሞኑን ብቻ እንኳን የሞት ፍርድ የተፈረደባቸውን የግንቦት 7 ከፍተኛ አመራር አባል አቶ አንዳርጋቸው ጽጌን ጨምሮ በመቶዎች የሚቆጠሩ እስረኞች እንዲፈቱ ተወስኗል። እናም ገዢው ፓርቲ ኢህአዴግ ካለፉት 27 አመታት የተለየ አካሄድ መከተል እንደጀመረ እየታየ ነው። በተለይም አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለመደው የኢህአዴግ መዝገበ ቃላት ወጣ ያለ ንግግር ማድረግ መልእክት ማስተላለፋቸውን ቀጥለዋል። ይህንኑ የግንቦት 20 በዓል አስመልክቶ ያስተላለፉት መልእክት ባገላለጽም ሆነ በይዘት የተለየ መሆኑ ደግሞ የዚህ ማረጋገጫ ነው። ኢትዮጵያውያን የተለያዩ ስድስት ጉዳዮችን በመከወን በዓሉን እንዲያከብሩ ነው ጠቅላይ ሚኒስትር አብይ በመልእክታቸው የጠየቁት። ኢትዮጵያውያን የጥሞና ጊዜ እንዲኖራቸውና ከራሳቸው ጋር እንዲታረቁ፣ ከጎረቤቶቻቸውና ከቅርብ ሩቅ ወዳጆቻቸው ጋር ያሉ ክፍተቶችንም በእርቅና በይቅርታ እንዲሞሉ ጠይቀዋል። ጠቅላይ ሚኒስትሩ በተለያዩ ምክንያቶች የተቋረፉ ወዳጆች፣ ጎረቤታሞች፣ የትዳር አጋሮችና ሌሎችም ይቅር በመባባል ሰላም እንዲያወርዱ በአክብሮት ተጠይቃለሁ ያሉበትን የመጀመሪያው ጉዳይ ነው። በአንድ ወይ በሌላ ምክንያት ድጋፋችንን ከሚሹ ወገኖች ጎን እንቆም ሲሉም ጠቅላይ ሚኒስትር አብይ ጥሪ አቀርበዋል። በሶስተኛነት ጠቅላይ ሚኒስትሩ ጥሪ ያቀረቡበት አራተኛ ነጥብ አንባቢ ትውልድ ለመፍጠር የመስራቱ አስፈላጊነት ነው። ህብረተሰቡ በዓሉን ሲያከብር አካባቢውን እንዲያጸዳ የጠየቁበት ደግሞ አምስተኛው ነጥብ ነው። በስድስተኛነትም ማንኛውም ዜጋ እንደ ግለሰብም ሆነ እንደ ማህበረሰብ በሚያደርጋቸው እንቅስቃሴዎች ለሴቶች የሚሰጠውን ክብር እንዲያሳድግ ጠይቀዋል ጠቅላይ ሚኒስትሩ። ማምሻውን በሸራተን ሆቴል የተካሄደው የግንቦት 20 በዓል የማጠቃለያ ዝግጅት ከጥቂት ደቂቃዎች በፊት ተጠናቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በዚህ ስነ ስርዓት ላይ አልተገኙም፣ መልእክትም አላስተላለፉም። በዚህ ስነ ስርዓት ላይ የተገኙት ምክትላቸው አቶ ደመቀ መኮንን እንደዚሁም ፕሬዝዳንት ዶክተር ሙላቱ ተሾመ ናቸው። ፕሬዝዳንቱ ዶክተር ሙላቱ በዚህ ስነ ስርዓት ላይ ባደረጉት ንግግር የዘንድሮ በዓል የሚከበረው በተለየ ወቅት ላይ መሆኑን አስታውሰዋል።
የዘንድሮውን የግንቦት ሀያድር በዓል የምናከብረው በፈጣንና መሰረተ ሰፊ የለውጥ ማህበር ውስጥ ሆነን ነው።
ባለፉት 27 ዓመታት በተደረገው እንቅስቃሴ ጠያቂ ትውልድ መፍጠር መቻሉንም ተናግረዋል።
የግንቦት ሀያድር በዓል ውጤት የሆነው ፌደራላዊ ዲሞክራሲያዊ ስርዓታችን የህዝባችን እኩልነትን ለማረጋገጥና ልማትን ለማፋጠን ካገኘልን ምቹ ሁኔታ ባሻገር ጠያቂና ተሟጋች ህብረተሰብን በመፍጠር በኩል ያመጣልንን ለውጥ ፈጽሞ ልንዘነጋው አይገባም። ይህም በመሆኑ ነው ዛሬ ያለን ትውልድ ድህነትን ወይም አንዳች የመፍት ረገጣን አሊያም ኢፍትሐዊነትን አሜን ብሎ ለመቀበል ወይም ለመሸከም ትከሻ የሌለው።
የዘንድሮ የግንቦት ሀያ በዓል እየተከበረ ያለው የላቀ ብሔራዊ መግባባትና ዲሞክራሲያዊ አንድነት ለላቀ ሀገራዊ ስኬት በሚል መሪ መፈክር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።